ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል እንደምን ከርማችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊ የጋቢና ቤ መሰናዶ ጀምሯል። የዛሬው ዝግጅታችን 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው የተሾሙት ፕሬዝዳንት ዶናልድ ትራምፕ እድሜያቸው ከ30 ዓመት በታችና በተለምዶ ጄኔሬሽን ዚ በመባል ለሚታወቁት የህብረተሰብ ክፍሎች ከፖሊሲ አኳያ ምን ይዘዋል የሚለውን የሚቃኝ ነው። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለመምራት ስልጣን ላይ ከወጡ የቀናት እድሜ አላቸው። በስልጣን የመጀመሪያ ቀናቶቻቸው ታዲያ ለደጋፊዎቻቸው በካፒታል ዋን ተብሎ በሚታወቀው የስፖርትና የመዝናኛ ስቴዲየም ባደረጉት ንግግር የመጀመሪያ ልጃቸው ባረን ትራምፕ ምክርና ድጋፍን በመቀበላቸው የተነሳ ከተቀናቃኛቸው በተለየ መልኩ ከ30% በላይ የወጣት መራጮችን ድምጽ ማግኘታቸውን በእለቱ ተናግረዋል። ለመሆኑ በተለምዶ ጄንዚ ተብለው የሚጠራው ይኸው የመራጭ ቡድን ከፖሊሲ አኳያ ፍላጎቱ ምንድን ነው የሚለውን በተመለከተ በካሊፎርኒያ የአግዛት ዩኒቨርሲቲ የፖለቲካ ሳይንስ መምህርት የሆኑትን ዶክተር ሳባ ተስፋ ዮሐንስን ጋብዘናል። ወደዛ ነው የምናልፈው። እንግዲህ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ጥቂት ቀናት ሆኗቸዋል። በስልጣን በተረከቡበት ቀን ጀምሮ እጅግ ብዙ የስራ ማስፈጸሚያ ሰነዶችን ፈርመዋል። ከእነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ትያለሽ? በአንቺ የባለሙያ አይን
ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዚደንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሀሳብ ሲገልጽ ቆይተዋል። አሁን ደግሞ በሶስት ቀን ውስጥ ጥር 20 በአውሮፓውያን አቆጣጠር ማለት ነው ስልጣን የተረከቡት ፕሬዚደንት ዶናልድ ትራምፕ አሁን ይኸው በዛሬ ሶስተኛ ቀናቸው ነው። የመጀመሪያው ቀን ስልጣን ከተቀበሉ የምሳ ሰዓት ሳይደርስ ማለት ነው 42 ትዕዛዞችን አስተላልፈዋል ማለት ነው። አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ ምክንያቱም ብለው ያኔ ሲመርጡም የጠቀሱት ኢኮኖሚ ነው ራይት። አሁንም ኢኮኖሚ ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ በቻይና የቻይና ካምፓኒ ነው። የከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ ምንድነው የፕሬዚደንቱ የሚመጡበት ሰኞ ሆኖ እሁድ ዕለት ነበር የሚቋረጠው ቲክቶክ። ግን ትራምፕ ከመምጣቱ በፊት ኖ ይህንን ለሶስት ወር ለ90 ቀን አራዝመዋለሁ የመከልከሉን በማለታቸው ብዙ ሰው ተደስቷል። ከዚህም ቲክቶክ በመቆየቱ በመሰረት መዘግየቱ ካስደሰታቸው ግሩፕ ዋናው ወጣቱ ነው። ከ30 ዓመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነው። እና ይሄም ከኢኮኖሚ ጋር ይያያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ይኖረዋል ብለው ስለገመቱ ነው። አሁንም እሱም ደግሞ ቃል እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ፣ አበረታታለሁ፣ ንግዶችን፣ ቢዝነሶችን እንዲስፋፉ አደርጋለሁ የሚለውን ቃል የገባውን እያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው።
እንግዲህ በእለቱ እሳቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከ30% በላይ የሚሆነውን የወጣቶች ድምፅ ያገኘው መሪ ነኝ ነው ያሉት። እና በእርግጥ ጠቀስ ጠቀስ አድርገሻቸዋል ለምን ከ30% በላይ ድምፅ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ። ግን በዋናነት ወጣቱ ነው ወይም ደግሞ ይሄ ጄንዚ የሚባለውን ቡድን ያማከሉ መሪ ናቸው፣ ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብለህ ትያለሽ እንደ ባለሙያ?
ኖ ኢንፋክት በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደ መጀመሪያ ስላስቀመጡት ነው እንጂ የክላይሜት ይሄ ምንድን ነው የኢንቫይሮንመንት
የአየር ንብረት ለውጥ
የአየር ንብረት በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ተቃራኒ ነው የሚሄደው። ለምሳሌ ካሳለፋቸው ውሳኔዎች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ብላ አሜሪካ የገባችበትን ከዛ ወጣ በመጀመሪያው ቀን ማለት ነው። ይሄ ክሊን ኢነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮቹን የማተኮር ፖሊሲ ነው የነበረው። ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን እሱ አሁን እሱን ነው ነው ድሪል ቤቢ ድሪል የሚል ማለት ብዙ ኃይል የነዳጅ በዩ የፎሲል እሱ ላይ እንደሚያተኩር ነው የተናገር። ይሄ አሁን የወጣቱ ጀኔሬሽን እሱ አይደግፉትም፣ ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠውም። የኢሚግሬሽን ጉዳይ እዳ፣ አሁን የትምህርት ቤት እዳ፣ ይሄ ትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል፣ ተበድረሽ ምናምን ነው የምትማሪ ራይት። እና ይህንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር ስላልተሳካለት ነው እንጂ። ትራምፕ ግን እንደሱ አይነት አተኩሮ ብዙ የለውም። እና እነሱ የሚያተኩሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል፣ ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው እዳ፣ የተማሪዎች ትምህርት ቤት እያለሽ የሚከፈለውን ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከሰላሳ ዓመት በታች ያሉት መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው።
እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ። በእርግጥ የተማሪዎችን የሚነካ ሕግ እስካሁን ያለ አይመስለኝም፣ ግን ካለም አንቺ እንደ ባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው?
አጋጣሚ ሆኖ ትምህርት የጀመረው ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጀለስ ነው ያለሁት፣ ካሊፎርኒያ። ካሊፎርኒያ ደግሞ ብዙ ስደተኞች ረፊጂ ሆነው የመጡ ወይ ደግሞ ህገ ወረቀት የሌላቸው ድሪመርስ የሚባሉት ብዙ አሉ። እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጀለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት አንደሬጅ ወይ ደግሞ ከአቅመ አዳም ከመድረሳቸው በፊት ወላጆቻቸው ይዘዋቸው ወደ አሜሪካ የመጡ ወጣቶች ማለት ነው። አሁን አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነው። እና ወረቀታቸው በተለያየ መንገድ እየታደሰ አንዴ ዲሞክራቲ ባለስልጣን ሲመጣ ወይ የሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዱ ያሉ። ወሳኝ ሆነው ደግሞ መሰረታዊ ለውጥ ውሳኔ አልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው ያለው የሚሆነው አላወቅንም። ተለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲ አይ ቲንክ አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲትዩሽን ነው የሚባሉት፣ ሂስፓኒክ ማጆሪቲ ያሏቸው አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው፣ አንዳንዶቹ ወረቀት የሌላቸው፣ አንዳንዶቹ ዜጎች ሆኑ፣ አንዳንዶቹ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው። ካሊፎርኒያ የምንገኝ ኢንስቲትዩሽንስ ተቋሞች።
እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ይኖሩታል፣ ግን ተስፋ በሚሆኑት ነገር ወይም ደግሞ መልካም ናቸው በምንላቸውን ነገሮች አንስተን እንጨርስ።
አይ ሁሉም ሰው ወጣቶችን በያቸው ትልልቁም ሰው በተለያየ ዲሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ይኖረዋል ብሎ የሚል ግምት ነው ያለው። ስለዚህ እኔም በሱ ፖሊሲ በኢኮኖሚ ፖሊሲ በሚያወጣ ድል እንዲጎናጸፍ ፍላጎቴ ነው ማለት ነው፣ ሁላችንም ስለሚጠቅመን። ግን አሁን የሚለው የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ፣ ሜክሲኮ ላይ፣ ቻይና ላይ ኢኮኖሚስቶቹ እኔ ኢኮኖሚስት አይደለሁም፣ ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው። ሌላው ይሄ ቤት የቤት ዋጋ ንረት ይቀንሳል፣ ብዙ ቤቶች ይሰራሉ የሚለው እሱም እናየዋለን፣ የምናየው ጉዳይ ነው ማለት ነው።
እሺ፣ ዶክተር ሰባ ከአሜሪካ ድምጽ ጋር ላደረግሽ ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ።
እኔም አመሰግናለሁ ኢደን።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ሳምንታዊውን የጋቢና ቪኦኤ መሰናዶ ነው። የዛሬ ትኩረታችን እንግዲህ የፕሬዚዳንት ዶናልድ ትራምፕ አስተዳደርና እንዲሁም ጄንዚ ተብሎ የሚታወቀውን የመራጭ ቡድንን በተመለከተ ፍላጎቱ ምን ይመስላል የሚለው ላይ ነው የምናተኩረው። በሚሊዮኖች የሚቆጠሩ የዩናይትድ ስቴትስ ቲክቶክ ተጠቃሚዎች ቃለ መሐላ ፈጽመው ስልጣን የተረከቡትን የፕሬዚዳንት ዶናልድ ትራምፕን ዘላቂ ውሳኔ ምን ሊሆን እንደሚችል እየተጠባበቁ ነው። ፕሬዚዳንቱ ቲክቶክን በባለቤትነት የሚያስተዳድረው የቻይና ባይት ዳንስ መተግበሪያውን ለአሜሪካ ኩባንያ እንዲሸጥ የ75 ቀናት የጊዜ ገደብ ሰጥተዋል። ማድብልስ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ ካከናወኗቸው የመጀመሪያ ተግባራት መካከል የቲክቶክ ማህበራዊ ሚዲያ ባለቤት የሆነው የቻይናው ኩባንያ መተግበሪያውን በአሜሪካ ለሚገኝ ኩባንያ እንዲሸጥ አለዚያም በሀገሪቱ ውስጥ እንዲታገድ የ75 ቀናት ጊዜ ገደብ የሚሰጥ ማዘዣ መፈረም ይገኝበታል።
ለቲክቶክ መጀመሪያ ያልነበረኝ በጎ አመለካከት አሁን ያለኝ ይመስለኛል። ቲክቶክን ስጠቀም 36 ከመቶ የሚሆኑ ወጣቶችን ልብ ማሸነፍ ችያለሁ።
ውሳኔው የመተግበሪያው ባለቤት ለሆነውና መቀመጫውን በቤጂንግ ላደረገው ባይት ዳንስ ኩባንያና ከ170 ሚሊዮን በላይ የሚሆኑት አሜሪካዊ ተጠቃሚዎቹ ትልቅ ዕድል ነው። ባለፈው ሳምንት መጨረሻ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቲክቶክ አጋር የሆነው የአሜሪካ ተቋም የመተግበሪያው ባለቤት እንዲሆን ወይም በብሔራዊ ደህንነት ስጋት ምክንያት ከሀገሪቱ ውስጥ እንዲታገድ የሚጠይቀውን ሕግ ተግባራዊ ማድረጉን ተከትሎ የቲክቶክ መተግበሪያ ለሰዓታት ተቋርጦ ነበር። ሆኖም ትራምፕ ቀነ ገደቡን የማራዘም ፍላጎት በማሳየታቸው ሁኔታው ተለወጠ። በትራምፕ በዓለ ሲመት ላይ በእንግድነት የተገኙት የቲክቶክ ዋና ስራ አስፈጻሚ ሾው ቺውም አርብ ዕለት ባስተላለፉት የቪዲዮ መልእክት ትራምፕን አመስግነዋል።
መተግበሪያችንን በትክክል ከሚረዳ ፕሬዚዳንት ድጋፍ በማግኘታችን ደስተኛና አመስጋኝ ነን። የራሳቸውን አስተሳሰብና አመለካከት ለማጋራት ቲክቶክን የተጠቀሙ ናቸው።
ነገር ግን የትራምፕ የጊዜ ማራዘሚያ እንደ ኦራክል ላሉ ቲክቶክን የሚያስተዳድሩ ኩባንያዎች ከለላ እንደማይሰጥ አንዳንድ የሕግ ባለሙያዎች ይናገራሉ። ምክንያታቸው ደግሞ ምክር ቤቱ ያጸደቀው ሕግ ተግባር ላይ በመዋሉ ነው። አላን ሮዘንሽታይን በሚኒሶታ ዩኒቨርሲቲ የሕግ ትምህርት ቤት መምህር ናቸው።
ሊሆን የሚችል ነገር ነው። የኦራክል ባለአክሲዮኖችና አንዳንድ የድርጅት ዋስትና ጠበቆችም ስለዚህ ጉዳይ እያሰቡ እንደሆነ እጠራጠራለሁ። ባለፉት 48 ሰዓታት ውስጥ ኦራክል በመቶ ቢሊዮን ለሚቆጠር ዶላር ተጠያቂነት ራሱን አጋልጧል። ትራምፕ ይህንን ተጠያቂነት ለማስቆም ምንም ማድረግ አይችሉም።
ትራምፕ የወሰዱት እርምጃ ከመጀመሪያው የስልጣን ዘመናቸው ጋር በእጅጉ የተቃረነ ነው። በወቅቱ ትራምፕ የአሜሪካን ተጠቃሚ መረጃ ለቻይና መንግስት ሊያጋራ ይችላል በሚል ክስ ቲክቶክ እንዲታገድ ሞክረው ነበር። ሰኞ ዕለት ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ግን ትራምፕ አዲስ የመፍትሄ ሀሳብ አቅርበዋል። የአሜሪካ መንግስት ግማሽ ድርሻ እንዲኖረው።
የአሜሪካ መንግስት 50 በመቶ የቲክቶክ ባለቤት የሚሆንበትን ስምምነት ላመጣ እችላለሁ። በትንሹ ወይም በብዛት ሊያስተዳድር ይችላል። በእነሱ ላይ ይወስናል።
ምንም እንኳን የአሜሪካ ምክር ቤት ቲክቶክ የአሜሪካ ገዢ እንዲያገኝ የ270 ቀናት የጊዜ ገደብ ሰጥቶ የነበረ ቢሆንም ሊሸጥ እንደሚችል የሚያመለክት ምንም አይነት ይፋዊ መረጃ አልነበረም። አዳም ኮቫቼቪች የቻምበር ኦፍ ፕሮግረስ ስራ አስፈጻሚ ናቸው።
ይህ እንዲሆን ያለመፍቀዳቸው የቻይና መንግስት መተግበሪያውን በመቆጣጠር በትክክልም የብሔራዊ ደህንነት ጥቅም እንደሚያገኝ የሚያሳይ ይመስለኛል። ይህ ሊያሳስበን ይገባል። ምክር ቤቱ ይህን ረቂቅ ሕግ እንዲያጸድቅ ያደረገውን ምክንያትም ያጠናክራል።
አሁን ቲክቶክ ተጨማሪ 75 ቀናት ተሰጥቶታል። ነገር ግን የትራምፕ ድጋፍ ተጨምሮበትም ቢሆን የኩባንያው የወደፊት እጣ ፈንታ አሁንም ጥያቄ ውስጥ ነው። በማት ዴቢ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዩናይትድ ስቴትስ ክፍለ ዘመን የተሻገረ የስልጣን ሽግግርና ዴሞክራሲያዊ የስልጣን መተላለፍ ሲደረግባት የኖረች ሀገር ናት። ይሁንና የዘንድሮን ጨምሮ በተለያዩ ጊዜያት የተደረጉ በዓለ ሲመቶች ላይ ልዩ ልዩና አስገራሚ የሆኑ እንዲሁም የተለዩ ክስተቶችን አስተናግዳለች። ከእነዚህ ውስጥ ነጥረው የወጡት የትኞቹ እንደሆነ የሚቃኝ ዘገባ ነው አስከትለን የምናልፈው። ቆንጅታዬ ታቀርበዋለች።
የመጀመሪያው ፕሬዝደንት ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት ኒውዮርክ ከተማ ውስጥ ነበር። በወቅቱ ኒውዮርክ የሀገሪቱ ጊዜያዊ መዲና ነበረች። አሜሪካውያን ከዚያ በፊት ፕሬዝደንት ኖሯቸው ስለማያውቅ የምክር ቤት አባላቱ ስነ ስርዓቱ እንዴት ቢከናወን ይሻላል በሚል መክረው እስከሚወስኑ ጆርጅ ዋሽንግተን መጠበቅ ነበረባቸው። ከዚያ በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን ፕሬዝደንቱና ምክትላቸው እንዲሁም የምክር ቤቱ አባላት የህግ መወሰኛው ምክር ቤት ውስጥ ሰብሰብ ካሉ በኋላ በረንዳው ላይ ወጥተው ደጅ ለሚጠባበቀው ታዳሚ እጃቸውን በማውለብለብ ሰላምታ ሰጡ። በመቀጠል ቃለ መሐላውን የሚያስፈጽሟቸው ዳኛ በዩናይትድ ስቴትስ ፕሬዝደንትነት የተጣለበትን ኃላፊነት በታማኝነት ይወጣሉ ብለው ጠየቋቸው። ጆርጅ ዋሽንግተን በአዎንታ ቃለ መሐላቸውን ሰጡ። ይህ ቃለ መሐላ እንዳለ በአሜሪካ ህገ መንግስት ውስጥ የተቀመጠ ነው። ዳኛው ጆርጅ ዋሽንግተን መጽሐፍ ቅዱስ ላይ ምለው ቃል እንዲገቡ ለማድረግ ነበር ያቀዱት። የሚከናወንበት ሰዓት ሲቃረብ ዳኛው መጽሐፍ ቅዱሱን እንዳላመጡት ባወቁ ጊዜ በጥድፊያ ሰው ተልኮ መጽሐፍ ቅዱስ በውሰት መጥቶ ነው ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት። እንደ አውሮፓውያን አቆጣጠር የ1801ዱ የሶስተኛው ፕሬዚደንት የቶማስ ጀፈርሰን በዓለ ሲመት ደግሞ ከጆርጅ ዋሽንግተን በዓለ ሲመት ይበልጥ ቀለል ብሎ የተከናወነ ነበር። ቶማስ ጀፈርሰን ወደ በዓለ ሲመት ስነ ስርዓታቸው የሄዱት ከሳቸው በፊት እንደነበሩት እንደ ሁለቱ ቀደምቶቻቸው በሰረገላ ሳይሆን በእግራቸው ተጉዘው ነው። የአሜሪካ ምክር ቤት ህንጻ ካፒቶል ሲደርሱም ብዙ ህዝብ እየጠበቃቸው ነበር። ንግግራቸውንም አዘጋጅተዋል። ይሁን እንጂ ድምጻቸው በጣም ድክም ያለ ስለነበረ ንግግራቸውን ሊሰማ የቻለው በጣም ጥቂት ሰው እንደነበረ ታሪክ መዝግቦታል። ሆኖም ዛሬ ያ የቶማስ ጀፈርሰን የበዓለ ሲመት ንግግር በአሜሪካውያን ዘንድ በሚገባ ይታወቃል። በምርጫ ዘመቻቸው ወቅት በፖለቲካ ፓርቲዎች መካከል የነበረውን አስቀያሚ ጭቅጭቅ ለማርገብ ያደረጉት ንግግር አድናቆት አትርፎላቸዋል። የሆነ ሆኖ የምርጫ ዘመቻው ጭቅጭቅ የተወ አስከፊ ገጽታ ቀጠለና ከጀፈርሰን ጋር የተፎካከሩት ከሳቸው በፊት የነበሩት ፕሬዚደንት ጃን አዳምስ በጀፈርሰን በዓለ ሲመት ላይ ሳይገኙ ቀሩ። ጃን አዳምስ በዋዜማው ምሽቱ ላይ ጓዛቸውን ጠቅልለው ከዋይት ሀውስ ወጡና ወደ ቦስተን ተመለሱ። እንደ አውሮፓውያን አቆጣጠር በ1841 የ9ኛው ፕሬዚደንት ዊሊያም ሄንሪ ሃሪሰን የቃለ መሐላ ስነ ስርዓት ታሪክ ሳይወሳ የአሜሪካ ፕሬዚደንቶች በዓለ ሲመት ታሪክ ተወሳ ለማለት አይቻልም። ሲመረጡ የ68 ዓመት ሰው የነበሩት ዊሊያም ሃሪሰን በዘመኑ ከነበሩት ፕሬዚደንቶች ሁሉ በእድሜ ትልቁ ነበሩ። ታዲያ እንደሚባለው በፕሬዚደንትነት ለማገልገል ጠንካራ መሆናቸውን በጣም ረጅም ንግግር በማድረግ ለማሳየት አስበው ነው ይባላል። ኃይለኛ ቅዝቃዜ በነበረበት በዚያ የበዓለ ሲመታቸው ዕለት ጭንቅላታቸውን በብርድ ቆብ ሳይሸፍኑ ካፖርትም ሳይደርቡ ቆመው ረጅሙን ንግግራቸውን አሰሙ። ያ በሆነ በወሩ አዲሱ ፕሬዚደንት ሃሪሰን ታመው ሕይወታቸው አለፈ። ስልጣን ላይ ሆነው ሕይወታቸው ያለፈ የመጀመሪያ ፕሬዚደንት ናቸው። ሐኪማቸው ፕሬዝደንቱን ለህልፈት የዳረጋቸው የሳምባ ምች ወይም ኒሞኒያ የሚባለው ነው ብለዋል። በተለምዶ ግን ብዙዎች ረጅሙ ንግግራቸው የገደላቸው ፕሬዝደንት ይሏቸዋል። የሃሪሰን አሟሟት በአውሮፓውያን 2014 ዓ.ም ምርምር ተደርጎበት ነበር። ሃሪሰን የሞቱት በሳምባ ህመም ሳይሆን በሌላ ምክንያት ነው የሚሉት። የነበራቸውም የህመም ስሜት ድካምና ጭንቀት እንጂ ሳምባቸው ላይ እንዳልነበረ ይናገራሉ ተመራማሪዎቹ። እንደነሱ አባባል ከሆነ በጊዜው ዋሽንግተን ዲሲ ጥሩ የፍሳሽ ማስወገጃ አገልግሎት ስላልነበራት የመጸዳጃ ቤት ፍሳሽ ከዋይት ሀውስ በቅርብ ርቀት ሜዳ ላይ ይፈስ ስለነበረ ምናልባት በባክቴሪያ የተበከለ ውሃ ጠጥተው ሳይታመሙ አልቀሩም ነው የሚሉት ተመራማሪዎቹ። ስለ ፕሬዝደንቶች በዓለ ሲመት ሲወሳ ታዲያ የሁሉም ቃለ መሐላ ስነ ስርዓት አይረሴ ነው ማለት አይደለም። የ30ኛውን ፕሬዝደንት ካልቪን ኮሊጅን በዓለ ሲመት ብንወስድ ቀዝቀዝ ባለ ድባብ ከተከናወኑት ውስጥ የሚጠቀስ ነው። ምክትል ፕሬዝደንት የነበሩት ኮሊጅ እንደ አውሮፓውያን አቆጣጠር በ1923 ነሐሴ ወር ውስጥ ብዙም የሥራ ኃላፊነት ስላልነበረባቸው ቨርሞንት ወደሚኖሩት ቤተሰቦቻቸው ቤት ለእረፍት ሄደው ነበር። ታዲያ አንድ ቀን ሌሊት በተኙበት አባታቸው ከእንቅልፋቸው ቀሰቀሷቸውና ቴሌግራም ተልኮልሃል ይሏቸዋል። ፕሬዝደንቱ ዋረን ሃርዲንግ አርፈዋል የሚል መርዶ የያዘ ቴሌግራም ነበር። እንደዚያ ሆኖ ኮሊጅ ፕሬዝደንት ሆኑ። በግል ማስታወሻቸው ላይ ይህንን ባወቅኩ ጊዜ መጀመሪያ ተነስቼ ቆምኩና ጸሎት አደረስኩ። ከዚያም ከሕገ መንግስቱ ውስጥ ቃለ መሐላው ያለበትን አውጥቼ ለአባቴ ይህን ያዝልኝ ብዬ ሰጠሁ። ከዚያም ተመልሼ ተኛው ብለው እንደጻፉ ተመልክቷል። ቀደም ሲል ከተነገረው በተጻራሪ ድንገተኛ ሐዘን የተመላበትን የሊንደን ጆንሰንን የ36ኛው ፕሬዝደንት ቃለ መሐላ የፈጸሙበት ቀን አይረሴ ነው። ጆንሰን ቃለ መሐላ የፈጸሙት ፕሬዝደንት ጆን ኤፍ ኬኔዲ በሰው እጅ በጥይት ከተገደሉ ከአንድ ሰዓት ተኩል በኋላ ነበር። ጆንሰን በፕሬዝደንታዊው አውሮፕላን ኤርፎርስ ዋን ውስጥ ቀኝ እጃቸውን ከፍ አድርገው ቃለ መሐላቸውን ሲፈጽሙ የተነሳው ፎቶግራፍ በስተቀኛቸው ባለቤታቸው፣ በስተግራ የሟቹ ፕሬዝደንት ባለቤት ጃኪ ኬኔዲ አጅበዋቸው ይታያሉ። ሊንደን ጆንሰን ቃለ መሐላቸውን ያስፈጸሟቸው ሴት ዳኛ ነበሩ። እስካሁን በዩናይትድ ስቴትስ ታሪክ ፕሬዝደንትን ቃለ መሐላ ያስፈጸሙ ብቸኛይቱ ሴት ዳኛ ናቸው። በዚያ ፎቶ ላይ ሚስስ ኬኔዲ በባለቤታቸው በሰው እጅ መገደል የነበሩበት ከባድ ድንጋጤና ሐዘን ፊታቸው ላይ ይነበባል። ጆንሰን ቃለ መሐላ ሲፈጽሙ ጃኪ ኬኔዲ ጎናቸው የቆሙት ባለቤታቸው በጥይት በተገደሉበት ጊዜ ለብሰውት በነበረው በዚያው ልብስ ነበር። ያ ምስል ፕሬዝደንቱ በሰው እጅ ለተገደሉበት የአሜሪካ ሕዝብ ተተኪ ፕሬዝደንት እንደተሰየመለት ማረጋገጫ ሆኗል። ባልተጠበቀ ምስቅልቅል ሁኔታ ውስጥም ቢሆን የዩናይትድ ስቴትስ መንግስት ስራው እንደሚቀጥል እምነት እንዲያድርበትም አድርጓል። ወደ አውሮፓውያን 1829 ዓ.ም መለስ እንበልና የአንድሩ ጃክሰንን በዓለ ሲመት ታሪክ እንቃኝ። ቃለ መሐላቸውን ከፈጸሙ በኋላ በዋይት ሀውስ በነበረው ድግስ ላይ የታደሙ ደጋፊዎቻቸው እጃቸውን እየጨበጡ ደስታቸውን ሊገልጹላቸው ጓግተው ሲረባረቡ አዲሱን ፕሬዝደንት ከግርግዳ ጋር አጣብቀው ሊደፈጥጧቸው ምንም አልቀራቸውም ነበር ይባላል። በመስኮት ወጥተው እንዳመለጡ ነው ታሪክ የሚናገረው።
የመጨረሻው ዘገባችን እንግዲህ ለ47ኛው የዩናይትድ ስቴትስ ፕሬዝዳንት አፍሪካውያን መልእክት አስተላልፈዋል። ወደዛው ነው።
The world is crying. We are not only looking at Gaza Strip
where ዓለም እያለቀሰ ነው። ፍልስጤማውያን ያሉበት ጋዛ ሰርጥ ላይ የምናየው ብቻ አይደለም። ኮንጎ ውስጥም ጭፍጨፋ እየተፈጸመ ነው። ደቡብ ሱዳን ውስጥም እየተፈጸመ ነው። ኬንያ ውስጥ የሰብአዊ መብት ጥሰት አለ። ስለዚህ ዶናልድ ትራምፕ አስተዳደር በዓለም ዙሪያ ሰብአዊ መብት እንዲከበር ትኩረት ሰጥቶ ይሰራል ብዬ እጠብቃለሁ።
Africa is a continent with immense potential brimming with opportunity for
አፍሪካ ግዙፍ እምቅ ሀብት፣ ትልቅ የእድገት፣ የኢኖቬሽን፣ የአጋርነት እድሎች ያላት አህጉር ነች። አስተዳደሩ ከአፍሪካ ሀገሮች ጋር ትስስሩን በተለይም በንግድ በትምህርትና በልማት ረገድ ማጠናከር ያለውን ጠቀሜታ ይረዳዋል ብለን ተስፋ እናደርጋለን።
We are very very glad. We are happy that Donald Trump is coming to power. Thank God for
በጣም ደስ ብሎናል። ዶናልድ ትራምፕ ወደ ስልጣን መምጣታቸው ደስተኞች ነን። ኤለን መስክን በመሳሰሉ ሰዎች ስላመጡት የቴክኖሎጂ እድገት እግዚአብሔር እናመሰግናለን። ኤለን መስክ በአንድ የምርጫ ዘመቻቸው ላይ ይቻቸዋል፣ ይጠቅማቸዋል። በፀሐይ ለሚጠቀሙ መኪናዎች መሳሰሉትን ካመረቱ እንደዚህ ያለ ቴክኖሎጂ ህዝብን ይረዳል። የሚያስፈልገን እንደዚህ ያለ ነገር ነው። ገብተው አብሯቸው ይሰራሉ ብዬ ጠብቃለሁ። እዚህ ለኛ ለአፍሪካውያን ኑሯችንን ያቀልልናል። ያደርጉታል ብዬ ተማመንባቸዋለሁ። አላማው አሜሪካ እንደገና ታላቅ ማድረግ መሆኑን ሰማለሁ። ጥሩ አላማ ነው። ምናልባት የተቀረውንም አለም አቅፎ አሜሪካን ታላቅ ለማድረግ እንደሚቻል ብነግሮት። አሜሪካ ታላቅ ለማድረግ አንዱ መንገድ የኑሮ ውድነቱ መቀነስ፣ አሜሪካውያን የምግብ አስቤዛ መግዣ አቅም እንዲኖራቸው ማድረግ ነው። ሌላው ከኛ ከኬንያውያን ጋር ከአፍሪካውያን ጋር በመናገድ አሜሪካ እንደገና ታላቅ ለማድረግ ይችላሉ። እኛም እንጠቀማለን። የእርሱ ህዝብም ምግቡን የሚሸምትበት አቅም ያገኛል።
I look forward to more friendly business.
አስተዳደራቸው ለአፍሪካ ሀገሮች በይበልጥ ደስ የሚያሰኝ የንግድ ደንብና ፖሊሲዎች እንደሚያወጣ ተስፋ አድርጋለሁ። በተለይ ደግሞ ኬንያ ለምትልካቸው ምርቶች ይህን እንዲያደርጉልኛለሁ። ከዚህ በተጨማሪ በተለይ ለትምህርት ለሚሄዱ ሰዎች የቪዛ አሰጣጡ ሂደት ቀለል ቢያደርጉ ትላለሁ። ምክንያቱም አሁን የቪዛ ሂደቱ ትንሽ ውስብስብ ስለሆነ ያስቸግራል። ተመራጩ ፕሬዚዳንት፣ እርስዎም የንግድ ሰው ነዎት። ስለዚህ አሁን ከበፊቱ በተሻለ ወደ ሶማሊያ ኢንቨስትመንት እንዲገባ ያደርጋሉ ብዬ ተስፋ አድርጋለሁ። ሶማሊያ የአሜሪካ ድጋፍ የአሜሪካን ኢንቨስትመንት እንድታገኝ እንፈልጋለን። ተመራጩ ፕሬዚዳንት፣ በእኛ ወደፊት እጣ ፈንታ አስተዋጽኦ ለማድረግ በይበልጥ በወዳጅነት እንድንቀራረብ ቅድሚያ ትኩረት ሰጥተው እንዲሰሩ እመኛለሁ።
ዩናይትድ ስቴትስን የተሻለች የሚያደርግ ስራ ይሰራሉ ብዬ ተስፋ አድርጋለሁ።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ ለምሽቱ የያዝናቸውን መሰናዶዎች እያገባደድን ነው። ፕሬዚዳንት ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ እጅግ ብዙ የስራ ማስፈጸሚያ ውሳኔዎችንና እርምጃዎችን ወስደዋል። የተለያዩ ጉዳዮቻቸው ከወጣቶች ጋር እንደሚያያዙ ባለሙያዎች ይናገራሉ። እነዚህን ወጣት ተኮር ጉዳዮች፣ ርዕሰ ጉዳዮች እያነሳን ወደ እናንተ በዘላቂነት የምናቀርብና የምናደርሳችሁ ይሆናል። እዚህ ዩናይትድ ስቴትስ ውስጥ ሆናችሁ ከትውልደ ኢትዮጵያና ከትውልደ ኤርትራውያን የተወለዳችሁ በዚህ መሰናዶ ላይ መሳተፍ የምትፈልጉ እንዲሁም ደግሞ ኢትዮጵያ ውስጥ እየኖራችሁ በተለያየ ጉዳዮች ላይ ሀሳባችሁን ማካፈል ለምትፈልጉ በቪ አምሃሪክ የፌስቡክ ገጽ ላይና እዛ ላይ በመግባት ለጋቢና ቪ እያላችሁ ስልክ ቁጥራችሁ እንድታስቀምጡልን፣ አስተያየቶቻችሁ እንድትተውልን እንጋብዛለን። በቪያ መለጧችሁ መሰናዶች ካሉ የቪያ አምሃሪክ ድረገጽ ላይ እዛ ላይ በመግባት ታገኙናላችሁ። የተለያዩ የኢንስታግራምና የኤክስ ማህበራዊ ድረገጾቻችንም ላይ እዛም ላይ ታገኙን ትችላላችሁ ማለት ነው። በተለያየ ጉዳዮች ላይ አፋጣኝ በሆነ መልኩ እርምጃዎችን እየወሰዱ ያሉ ፕሬዚዳንት ናቸው። ሁኔታዎችን እየተከታተልን በድጋሚ ወደ እናንተ የምናደርስ ይሆናል። መሰናዶን በመምራት አብሬያችሁ የቆየሁት ኤደን ገረመው ነኝ። ኤልያስ አስማረ ስርጭቱን ከዚህ ከስቱዲዮ ሲያቀናብርልን ቆይቷል። የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው ከዋና አዘጋጇ ጽዮን ግርማና እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ ይሰናበታለሁ። ስለነበረን ቆይታ አመሰግናለሁ። ጤና ይስጥልን።